Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
መስከረም 2010 ዓመተ ምህረት የጋቢና ጉዟችን ዛሬም በዓል በዓል ትላለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምን አመሻችሁ። ትናንትና ላላደመጣችሁን እንኳን አደረሳችሁ ለአዲስ ዓመት። እንግዲህ ትላንት በጋቢና የጎዘጎዝ ነው ቄጤማ ቢጠወልግም አልጠወልግም ደህና ነው።
ውሃና አሪፍ ግን አሁንም ማዛው አካባቢን አውጆታል።
የበዓል ታክሲያችን ታውሯል። የጋቢና እንግዶቻችንን ከየቦታው አሳፍረናል። ቀዳሚው በ1910 ዓመተ ምህረት የተወለዱትና ትላንት በአዲስ ዓመት 100 ዓመት የሞላቸውን ስለ ወጣትነት ዘመን አርበኝነታቸው ያጫወቱን እንግዳ ይዘናል።
ዘረፍ ዘረፍ ረጅም እድሜ የመኖር ሚስጥሩን ደግሞ ጠይቀናል።
አማይ እንዳገዴ በእውነት አሁን ስጋ ያስረጃል አድም ላይ ይልኛል። እኔ ስጋ ምንም እንደው አብዝቼ ልንገጥ እንጂ ስጋ አልተውም። ስጋ እበላለሁ፣ ማንኛውንም እበላለሁ።
በዚህ አዲስ ዓመት ደግሞ ጋቢና በመንገድ የሚባል ዝግጅት እናቀርባለን። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ ሀገር የምትኖሩ የሚኖሩን ህይወትና ኑሮ ያሳየናል።
እና አትላንታ ጥሩ ብዙ ኢትዮጵያን የሚኖሩበት፣ ሲያትል ብዙ ኢትዮጵያኖች የሚኖሩበት ነው። ኤልኤም እንደዚህ ብዙ ኢትዮጵያኖች የሚኖሩበት ነው። ሌሎችም ከተሞች አሉ፣ ሁሉም ማጣራት አንችልም።
ንጉሴ መንገሻ የአፍሪካ ዝግጅት ክፍል ስራ አስኪያጅ ለጋቢና በመንገድ ሊነግረን በጋቢና ይሳፈራል።
በኒውዮርክ ከተማ በአዲሱ ዓመት ዋዜማ ደግሞ ሁለት ኢትዮጵያውያን የልብስ ሰፊዎች ዲዛይነርስ ስራቸውን አቅርበዋል። እህትማማቾች ናቸው።
የኛ ሀገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን፣ አዌር ማድረግ እንችላለን ሰው ስለ ታሪካችን።
ሊሊና ዚዚ ዮሐንስ በጋቢና ይሳፈራሉ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለምሽቱ ዜናዎች ተመልሰን መጥተናል። ሄኖክ አንተ ጀምር።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሆፕ ሂክስን የዋይት ሀውስ ቋሚ የኮሚኒኬሽንስ ዳይሬክተር አድርገው እንደሾሟቸው ከቤተ መንግስታቸው የወጣው መግለጫ አመለከተ። በቦታው ላይ ለሁለት ወር ጊዜ ብቻ የቆዩት ከዚህ ቀደሙ የኮሚኒኬሽንስ ኃላፊ አንቶኒ ስካራሙቺ ባለፈው ሐምሌ ከተነሱ በኋላ ሂክስ በጊዜያዊነት ይሰሩ እንደነበረ ተገልጧል።
የካምቦዲያው ተቃዋሚ ፓርቲ መሪ የሀገር ክህደት ፈጽመዋል ቢባልና ጠቅላይ ሚኒስትሩ ሁን ሰን ፓርቲውን እንደሚያፈርሱ ቢያስፈራሩም ቂሉ ፓርቲው ግን በቀጣዩ ዓመት የሚካሄደው ምርጫ እንደሚቃወም አስታወቀ። የተቃዋሚው መሪ ኪም ሳኮሃን ባለፈው ሳምንት ነው በሀገር ክህደት ተወንጅለው ከቤታቸው በፖሊስ የተወሰዱት። ለወንጀላው መነሻ የሆነውም የተቃዋሚ ፓርቲው እንደ አውሮፓውያን አቆጣጠር በ2013 ለሕዝብ ባደረጉት ንግግር ካምቦዲያ ውስጥ የዲሞክራሲያዊ ስርዓት ንቅናቄ ለመመስረት የሚያስችል እርዳታ ከዩናይትድ ስቴትስ እንዳገኙ ተናግረዋል የሚል ነው።
በምዕራባዊ ሚያንማር ውስጥ በተቀሰቀሰውና ወደ 400,000 የሮሂንጋ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደውን ቀውስ በተመለከተ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በዚህ ሳምንት አንድ አስቸኳይ ስብሰባ እንደሚያካሄድ ተገለጸ። ነገ ረቡዕ የተቀጠረው የምክር ቤቱ ስብሰባ እንዲጠራ የተጠየቀው በብሪታንያና በስዊድን ሲሆን ይህም በተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ዘይድ ራድ አል ሁሴን ትናንት ሰኞ ድርጊቱ የዘር ማጽዳት ምሳሌ መሆኑን ከገለጹ በኋላ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ ዘይድ ራድ አል ሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንደዚሁም የሰብአዊ መብትን ወደ መርገጥ እያመሩ ናቸው ሲሉ በትናንትናው ዕለት ተናግረው ነበር።
በቅርቡ ሰሜን ኮሪያ ላይ የተጣለውን ዓለም አቀፍ ማዕቀብ የእስያ ሀገሮች በአዎንታዊ መልኩ ያዩት ሲሆን ብዙዎች ግን ተጨባጭ ውጤት ስለማስገኘቱ ጥርጣሬ እንዳላቸው ተገለጸ። ሰሜን ኮሪያ ባለፈው ሳምንት ባካሄደችው ምናልባት ሃይድሮጂን ቦምብ ሊሆን ይችላል ተብሎ በተገመተው የኒኩለር ሙከራ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትላንት ሰኞ አዲስና ጠንከር ያለ የኢኮኖሚ ማዕቀብ እንደጣለባትም ታውቋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንምራችሁ።
የዛሬ እንግዳችን በዘመን መለወጫ መስከረም 1 ትናንት ቀን የተወለዱ በበዓሉ ቀን ደግሞ 100ኛ ዓመታቸውን ያከበሩ የእድሜ ባለጸጋ ናቸው። የ50 አለቃ ንጋቱ ተክለ ሃይማኖት ይባላሉ። 50 አለቃ ንጋቱ በጣሊያን ጦርነት ወቅት መሳተፋቸውን ይናገራሉ። የ8 ልጆች አባት እንደዚሁም የ26 ልጆች አያት ከዛም በተጨማሪ ደግሞ ተባርከዋል። 16 የልጆች ደግሞ የቅድመ አያት ናቸው። ከሚኖሩበት አዲስ አበባ ኡራኤል አካባቢ በስልክ አግኝተናቸዋል። ሁሉም ልጆቻቸው የልጅ ልጆቻቸውና የልጅ ልጅ ልጆቻቸው በተገኙበት የ100ኛ ዓመት የልደት በዓላቸውን ትናንት በደመቀ ሁኔታ ከአዲስ ዓመት ጋር ተቀብለውታል። መስታወት አድራጋው እነኚህን አዛውንትና ልጆቻቸው እንደዚህም የልጅ ልጆቻቸውን አነጋግራለች። 50 አለቃ ንጋቱ ተክለ ሃይማኖት የተወለዱ ይመልሳሉ።
የተወለድኩት ስላሴ ይባላል ቡልጋ 1900 አስር ዓመተ ምህረት ነው የተወለድኩት። ክቡር እንደራስ አበበ አረጋዊ ቡልጋ ለጦርነት በጠላት ጊዜ ሲገቡ እኔ እዚያው ነበር። ከ18 ዓመት ልጅ ነበርኩ። እኔም በአርበኝነት ከነሱ ተቀላቅዬ 5 ዓመት ጠላት ጋራ ስከራከርና ስዋጋ ቆየሁ። ከዚያም በኋላ ጠላትን እየተከታተል ቡልጋ ሰፊ ነው ሀገሩ፣ ሀገረ ማርያም፣ ጌዛ ስላሴ፣ ጌዛ ሚካኤል ገበሬዎች የሚባል ሀገር እየተዘዋወርን ተዋጋን። ስንዋጋ በጠላት ጊዜ ካለንበት ቦታ አረፍ ልጄ የሚባል ቦታ ካለቃዬ ከደጃማይ ከበደ ካሳ ጋር እንዳለን ተከበብን። ጠላት ከበበን ተዋጋንና በአንድ በኩል ሰብረን እንወጣለን ስንል ሌሎች መንገዱን ይዘውት አንጥፈው በቃ እኛን ሲጠባበቁ አገኘናቸው። ከዚያም ካለቃዬ ጋር እንዳለን ተኩሼ አንዱን የጣሊያን ወታደር ነበረ ዛንዳ፣ እሱን ከገደልኩ በኋላ ለአለቃ አቀረብኩ። አለቃዬ ደጃማች ከበደ ካሳ ተደሰቱ። ማዕረግ ለአስር አለቃ ሰጡና ወዲያው ደግሞ ቀጠሉና የአንተ አለቃ ማዕረግ ተሾመ። ከዚያ በኋላ እኔም ተደሰትኩ። እዋጋ ጀመር። በዚህ ቆይተናል።
ቀረርቶን ያስታውሱታል? 50 አለቃ
ማከማንዴ።
እሺ።
ወራ ሄደ ቂላካር ሄደ ቂልሚሻ መሳይ ጎራ ደ መሰንት ከሻ እጥጥ ያዳው ወንዳ ኩታሪ አሰባቆ ወንደ ደሚያረ ጉዛ ቶሎ ከሰማ ደገው በረጅም ደጅ ያንጸባረቀው ሄደ ቂላካር የባለውኑ አይኑ ተመልካች ተመንገልጡ እያልኩ ወክራለሁ።
ከጣሊያን ጦርነት በኋላ ምን ሲሰሩ ቆዩ? ምን ስራ ላይ ነበር የተሰማሩት?
ጣሊያን ጦርነት በኋላ ጦር ሚኒስትር የሚባል ነበረ። በዚያ ተመደብኩ። ከጦር ሚኒስትር ደግሞ ወደ ደንበኛ ፖሊስ ተዛውሬ እየጣቢያው እየተዘዋወ ከጣቢያ አዛዥ ሆኜ እሰራ ጀመረ። ከንዳፋ ከሚባል ቦታ አለም ገና የሚባል ቦታ እየተዘዋወ አለቃ እንደዚህም በቦታው እንደሚያዘዋውሩኝ እየተዘዋወርኩ ሰርቻለሁ።
አሁን ከእርሶ ጋር አብረው ተሰልፈው የነበሩ ጓደኞቹ በሕይወት አሉ?
አለቶች የነበሩ በእውነቱ በጣም በጦርነት በእድሜም በቃ የአረጁ ደክመው በቃ ስራውን ትተውታል። በቃ በስራ ላይ የሉም፣ ሞተዋል፣ በብዛት ሞተዋል።
እንግዲህ እርሶ ታሪክ ነጋሪ ነዎት። የኢትዮጵያን ታሪክ የአይን እማኝ ሆነው የሚናገሩ ሰው ነው። ለወጣቱ የሚመክሩት ነገር ካለ ኢትዮጵያዊነትን በተመለከተ?
እኛ አላት ሀገራችንን ወሮ የነበረው ሲገርፍና ሲወር የነበረው እሱን አሸንፈን ወደ ሀገር ሲመለስ በሀገራችን ላይ በቃ ጥሩ እየሰራን ተቀምጠናል። ለወጣቶች የምለው ሀገራችን አንድ ትሁንልን፣ አላት አይግባብን ይገባ ጠንክረን ማሸነፍ አለብን እና ሀገራችን አንድ ከሆነች እኛም እድላችን በእውነቱ ጠና ይሆናል። እንበላለን፣ እንጠጣለን፣ ሀብት እናገኛለን። ለሀገራችን ጸልዩ። ስራ አትፍቱ። ያገኛችሁትን ስራ ስሩ። ተመስገን ነው የምለው። እኔም ብቻ ሳይሆን ጎረቤቴን፣ ዘመዶቼን ጤና አድርግልን፣ ኃይል ስጥልን፣ አገሬን ጠብቅልኝ ነው የምለው። እግዚአብሔር ለምነዋል። ሀገራችን ከተጠበቀች እኛም ተጠበቅን ማለት ነው። ኃይል እናገኛለን።
አመጋገቦትስ ምን ይመስላል? እስቲ ንገሩኝ። ምንድን ነው የሚወዱት? ምንድን ነው የሚጠሉት?
አመጋገቤ በእውነት አሁን ስጋ ያስረጃል አትብላ ይሉኛል። እኔ ስጋ ምንም እንደው አብዝቼ ልውደት እንጂ ስጋ አልተውም እያልኩ ስጋ እበላለሁ። ማንኛውንም እበላለሁ። እንግዲህ ጤና ነኝ፣ እየበላሁ ነው፣ እየጠጣሁ ነው። ለጊዜው ይኸው አለሁ፣ ህይወቴ አለ። አሁንም ደህና ነኝ። ይህ እያስለቀሰ ትንሽ አንከስ ስላለሁ እንጂ ጤና ነኝ። የትም እሄዳለሁ ምንም አይደለም።
ደሞዞት ስንት ናት አሁን?
ረቴ ረታዬ በአርበኝነት የማገኘው 550 ብር። አገልግሎቴ በዚህ በአምካልክናና በአገልግሎቴ 500 ነው። እሱ ደግሞ እንደዚሁም ባልሆን እንደዚሁም እንደ ልብ ባልበላ ባልጠጣ
ይህ 50 አለቃ ንጋቱ 8ኛና የመጨረሻ ልጅ የሆነችው ቆንጅት ንጋቱ አባቷ ስለሚገኙበት የጤንነት ሁኔታ ጠይቀናት ነበር።
ብታዩ አይመስልሽም፣ ማንም ሰው ተሳስታችኋል ምናምን ነው የሚሉት። ከኛዋን ጠጥቻል።
100 አመት አይመስሉም።
200 አመት አይመስሉም። በጣም ነው የሚገርምሽ። እኛ እርግተናል። እኛ እርግተናል ማለት ይቻላል።
ቀልጣፋ ናቸው ማለት
ነው። ቀልጣፋ ነው። አጭር ነው፣ አጭር ያለ ነው። ሙሉ ሰው እራሱን በጣም ነው የሚጠብቀው። የተለየ እንትን ያለው ኃይለኛ ነው። ከኛ ልጆቻችን የልጅ ልጆቻችን ይፈራሉ። አባዬ ምን አባዬ ምናምን ከተባለ ግን በጣም ጎበዝ ነው። መግለጫ ያቅተኛል። አባቴን እንትን መግለጫ እስቲ ስሩ አይወድም። የሚገርመው ቁርጥ ስጋ እስካሁን ቁርጥ በላል ሰጠን። ቁርጥ ነው የሚበላው። የእኛ የልጅ ልጆች ህጻናቶች ምንም አሁን ያለው በቃ እንደ ዘር በዘር የሚሄድ አይነገር ነገር ነው የሚነክሽ። እንደዚህ አይነት ነው እንትን አመጋገቡ። እንደዚህ ነው ድሮ ጠጣ ነበር። ጠጭ ማጠጭ ቤት ተጽቤ እንደዚህ ነበር። አሁን ተጫዋች ደስተኛ ነው። በጣም ተጫዋች ነው።
ከ50 አለቃ 26ቱ የልጅ ልጆች መካከል ወሰን አባይነህ አንዱ ነው።
እንግዲህ ከሱ የተማርኩት ነገር ትልቁ ነገር ፍቅር ነው እና ስለ ሀገሩ ስላለፈው ነገር ስላሳለፈው ነገር ሌላው ቀርቶ አዲስ አበባ እንዴት እንደነበረች ከሱ ነው እኛ የምንማረው ይነግረናል ማለት ነው።
ወይዘሮ አልማዝ ንጋቱ የ50 አለቃ ንጋቱ ሁለተኛ ልጅ ናቸው። 10 የልጅ ልጆች ለአባታቸው አበርክተዋል።
ግን በጣም ኃይለኛ ነው። እሱ ነው ግብት ይወዳል፣ ስጋ ይወዳል። እኛም በሱ ወጥተን እኛም እንወዳለን።
እንግዲህ የእናንተ ቤተሰብ የጤናና የእድሜ ሚስጥሩ ስጋ ነው ማለት ነው።
አስብሎ ይባላል። ልጄ ነው ያንለሰው።
ለ50 አለቃ ንጋቱ ተክለ ሃይማኖት ረዥም እድሜ እንመኛለን።
Ba 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 ba
ማሪቱ እናመሰግናለን። መልካም አዲስ አመት ላንቺም ለጋቢና አድማጮችም። በዚህ በአዲስ አመት የዝግጅት ማስተዋወሻለን።
ልዩ የውይይት ፕሮግራም በአትላንታ ከአሜሪካ ድምጽ የጋቢና ቪኦኤ ዝግጅት ክፍል ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን የአሜሪካ ድምጽ የጋቢና ቪኦኤ ዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ህይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ ያዲሱ ትውልድ ድምጽ።
ጋቢና በመንገድን ፌስቡክ ላይ በቀጥታ ቪኦኤ አማሪክ ላይ መከታተል ትችላላችሁ። አስተዋውሶ አትላንታና አካባቢዋ የምትኖሩ ተሳተፉ። ውይይቱ ላይ አርብ የሚካሄድ ነው ክላርክሰን ማዕከል ላይ። ጽዮን ግርማ በዚያ ትገኛለች። አርብ እንግዲህ ቀጠሯችሁ ከሷ ጋር ይሁን። እንግዲህ በዚህ አዲስ አመት ጋቢና በመንገድ የሚባለው ዝግጅት መንገድ ገብቷል። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ የምትኖሩ ወይም የሚኖሩን ህይወትና ኑሮ ያሳየናል። ባልደረባችን ጽዮን ግርማ ናት በየስፍራው የምትጓዘው። የአፍሪካ ዝግጅት ክፍላችን የአሜሪካ ድምጽ ስራ አስኪያጅ ንጉሴ መንገሻ ጋር ስለ ጋቢና በመንገድ ተወያይተዋል።
ይህ አዲስ አመት ለሁላችሁም የጤና የሰላም እና ደግሞ ብዙ ሰርታችሁ በረከት የምታገኙበት አመት ይሁንላችሁ። እንግዲህ የሽማግሌ ምርቃት ነው።
አሁን ደግሞ አንድ የጋቢና ጉዞ የተሰኘ ፕሮግራም ቀርጸን ከአትላንታ ከዛም ደግሞ ሎስ አንጀለስ እንደዚሁም ሲያትል ልንመጣ ነው። በያላችሁበት በየቤታችሁ ፈልገን። ይህ ሐሳብ የመጀመሪያው በአቶ ንጉሴ የተነሳ ሐሳብ ነውና ለምንድን ያሰባችሁት? ምንስ ለማስተካከል ነው?
ይሄን ሐሳብ እንግዲህ ለወገን አትፍቼ በማግኘት ደምጀመርኩት። እንደውም ይሄን ፕሮግራም መጀመሪያ ጊዜ ጀመርኩት በፈረንሳይ ክፍል ነው። ከተሞቹ ደግሞ አንቺ ነሽ መጥተሽ ያመጣሽ። መጀመሪያ ሐሳቡን ወረወርኩላችሁ። እቅዳችሁን አምጥተዋል። ግን ከወደድኩት በኋላ ኦኬ ማይል መንቀጠል እንችላለን። እና አትላንታ ጥሩ ነው። ብዙ ኢትዮጵያ የሚኖሩበታል። ሲያትልም ብዙ ኢትዮጵያኖች የሚኖሩበት ነው። ኤልኤም እንደዚህ ብዙ ኢትዮጵያኖች የሚኖሩበት ነው። ሌሎችም ከተሞች አሉ፣ ግን ሁሉም ማዳረስ አንችልም። መጨረሻ ላይ ደግሞ እዚህ መጥተሽ ታደርጊያለሽ እና ወደ ኮሚኒቲው ሄደሽ ከኮሚኒቲው አባል ጋር በመገናኘት ሰብስበሽ ደግሞ እዛ አካባቢ የታወቁ ሰዎችን በመጋበዝ እንደው ምትና የጋበዛቸውን ሰዎች ራስሽ ታስታውሽ ያለሽ ሰዎች ስማቸውን ባይሆን እንኳን ምን ሙያ እንዳላቸው እና ውይይት ለመክፈት ነው። እና ያ ቤት ጠቃሚ ይሆናል ብዬ ነው የማስበው። አንደኛ ኮሚኒቲው በመሀል ሄደሽ ነው ብታወሪው። ሁለተኛ ከዛ ኮሚኒቲ ወጥተው የተሳካላቸውን ሰዎች ነው የምታናግሪው። ሶስተኛ ደግሞ ፌስቡክ የሚከታተልሽ በሬዲዮ የሚከታተልሽ ያን ፕሮግራም ያገኘውን ጥቅም ያለ ይመስለኛል። እንዳውም ደግሞ ውጭ ያለውን ዲያስፖራ ከሀገሩ ጋር የማገናኘት ድልድይ ሚና ይኖረዋል ብዬ ነው የማስበው ፕሮግራም። ለዚህ ነው ይህንን ትሬ ግን አሁን ለምን አንቸት ነገር አትላንታ።
አዎ እንግዲህ አቶ ንጉሴ እንዳብራራላችሁ ከዛ በኋላ ከአቶ ንጉሴ ሀሳቡን ከወሰድን በኋላ ያደረግነው ምንድን ነው? በርካታ ኢትዮጵያውያን የሚገኙበትን ሶስት ከተሞችን እንድንመርጥ። ትላንትና በነገራችን ላይ ፌስቡክ ላይ ሶስቱን ከተሞች ብቻ ነው የምታደርጉት እኛ ጋር አትመጡም ብላችሁ የጠየቃችኋሉ። ኢትዮጵያውያን በዛ የሚሉበትን ቦታዎች ነው የመረጥነው እና ከአትላንታ እንጀምራለን። አትላንታ የፊታችን አርብ በሴፕቴምበር 15 ከሰዓት በኋላ ከሶስት ሰዓት እስከ አምስት ሰዓት ነው የሚኖረን። በቀጥታ የፌስቡክ ስርጭት ይተላለፋል እና ምንድን ያደረግነው እንግዲህ በአትላንታ ከትምህርት ጋር የተያያዘ ከእውቀት ጋር የተያያዘ ውይይት ነው የምናደርገው። በዚህ ውይይት ላይ ስኬታማ የሆኑ በትምህርታቸው በተለይ ስኬታማ የሆኑ ወጣቶችን ነው የጋበዝነው። ለምሳሌ በዩኒቨርሲቲ መምህር የሆኑ በሕግ ትምህርት ተምረው ትልቅ ደረጃ ላይ የደረሱ አብራሪነት ላይ ያሉ ወጣቶችን ነው የጋበዝነው። ይህ ውይይት አድራሻውን በፌስቡክ ገጻችን ላይ ከዛሬ ጀምሮ አሁንም አለ ማየት ትችላላችሁ እዛ ላይ ተክሰናል። ይሄ ነው ውይይቱ። በርካታ ሰው እንደሚገኝና እንደሚታደም ተስፋ እናደርጋለን። ተገኙና ተወያዩ። ከዛ በተጨማሪ ደግሞ ያሰብነው አቶ ንጉሴ ወጣቶቹን እዛው ማገናኘት በሬዲዮ ደግሞ ለመቀጠል ይሄንን ተከታታይ ፕሮግራም እንዲኖር ይሄ የነሱ ፕሮግራም ነው የወጣቶች ፕሮግራም ነው 30 ደቂቃው ለነሱ ነው የተመደበውና እንዲወያዩ ኢትዮጵያ ካሉ ወጣቶች ጋር የውቀት ሽግግር እንዲያደርጉ በምን መልኩ እንገናኝ በምን መልኩ ድልድይ ይፈጥራል አንድ ላይ እንሁን የሚለውንም እንደዛው በዛ እንዲነጋገሩ ነው ያሰብነው። ወደ ሎስ አንጀለስ እናመራ ደግሞ ከኢንተርቴንመንት ጋር የተገናኘ በተጨማሪም ከትምህርት ጋር በዩኒቨርሲቲ አካባቢ ያሉ ልጆች አሉ። በፊልም ስራ ውስጥ በሆሊውድ የፊልም ስራ ውስጥ አባል ሆነው የሚሰሩ የፕሮዳክሽን ክሩ ይባላል እዛ ውስጥ የሚሰሩ ወጣቶችን ነጋበዝ ነው። ወደ ሲያትል ደግሞ ስንሄድ በቦይንግ ማይና
ቴክኖሎጂ
ላይ የሚሰሩ በቦይንግ በተለይ በሐላፊነት ላይ ያሉ በሐላፊነት ደረጃ ላይ ያሉ በማይክሮሶፍት ደግሞ ፕሮግራሚንግ ላይ የሚሰሩ እንደዚሁም አማዞን ላይ የሚሰሩ ወጣቶችን ነጋበዝ ነው።
የአሜሪካ ድምጽ ሬዲዮ ለናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችንና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይልሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ።
ለምለም
ዲጄ ፋትሱ እዚ ከኒውዮርክ ከተፍ ብሏል። ኒውዮርክ ከፊልም አይደለም ከፋሽን ዲዛይነሮች ጋር ነው የሰነበትከው። እስቲ አስተዋውቀ
እንግዲህ ባለፈው ሳምንት እስቲ ጀምሮ የኒውዮርክ ፋሽን ተከፍቷል። እንግዲህ በየቦታው ፋሽን ሾው ነው ያለው እና እንግዲህ በዚህ አጋጣሚ ኢትዮጵያኖችም ከአዲስ አበባ የመጡ ነበር እነሱን አግኝቻ አናግሬያቸዋለሁ።
ሸማ ገዝተህ መጣ? ነጠላ አልገዛህም?
ዋጋው ቀላል አባይ
እንት ከፋት እንደው
ዋጋው መነሻው 10 ሺህ ብር ነው ይያሉ ነው
ዶላር
ብር
በኢትዮጵያ ብር።
አይ ምንም አይደለም
ዲጃን ታብታም አይደለ
እንደው
ከፋት አነጋግሯቸዋል።
እሺ ወደ ፕሮግራሙ እንለፍ።
ባሳለፍነው ሳምንት ማለቴ ባሳለፍነው ሳምንት መጨረሻ በታላቋ የፋሽን ከተማ ኒውዮርክ ሁለት ተማማች ኢትዮጵያውያን ልብስ ሰፊዎች የፋሽን ዲዛይነሮች የኢትዮጵያ ሸማና ጥልፍ ስራቸውን አቅርበዋል። ስማቸው ሊሊና ዚዚ ዮሐንስ ይባላሉ። ከኔ ጋር በኒውዮርክ ቆይታ አድርገው ነበር። በቅድሚያ እንግዲህ ኒውዮርክ ፋሽን ማለት በጣም ትልቅ የፋሽን ሳምንት ነው። በዚህ ሳምንት ላይ እንግዲህ እንዴት ወደዚህ መጥቻላችሁ? እንዴት አገኛችሁ?
በሶሻል ሚዲያ ነው ያገኙት። ስራችን በጣም ወደው ኮንታክት አረጉን። እን ዊኬንድ ቱ ኒውዮርክ በጣም ደስ ይል ነበር። ለመጀመሪያ ጊዜ ኢንተርናሽናል ስቴጅ ላይ ሪፕረዘንት ላደረግን ኢትዮጵያ በጣም ደስ ብሎናል። ህልማችን ነው ይሄና ደስ ብሎናል በጣም።
በጣም አሪፍ። ፋሽን ዲዛይን ማለት የልብስ ዲዛይን እንደጀመራችሁ ነገር መቼ ነው ፋሽን ዲዛይን ማለት?
ከልጅነታችን ጀምሮ ነው ልብስ መስራት የምንወደው። ግን አሁን ኦልሞስት አንድ 5 አመት ይሆነናል መስራት ከጀመረን። እንደውም በጣም ቶሎ እዚህ መድረሳችን ደስ ብሎናል በጣም።
ይሄንን በመተርበት ጊዜ ልብሶችን የተለያዩ ልብሶችን ዲዛይን በመታደርበት ጊዜ ምን ያነሳሳችኋል? ስራችሁን ለመስራት ምን ያነሳሳችኋል ወይ ምን ኢንስፓየር ያደርጋችኋል?
ብዙ ጊዜ ኢንስፓየር የሚያደርጉን የራሳችን ላይፍ እኛ ምናሳልፈው ነገር ሁሉ ጊዜ እሱ ነው ሪፍሌክት የሚያደርገው። ሶ ስትራግልም ይሁን ምንም አይነት ላይፍ ስናሳልፍ በዛ ነው የኛ መነጋገሪያ ቋንቋችን ነው ፋሽን። ግን ሌላው ነገር ደግሞ የኢትዮጵያ ሂስትሪ ብዙ ጊዜ ሪሰርች አድርገን ነው ዲዛይኖቻችን ምናወጣቸው። ሶ አሁን ለምሳሌ ይሄ ኮሌክሽን ሮያልቲ ኢትዮጵያ ነው የሚባለውና የኢትዮጵያ ነገስታት ማለት ነው። So it's very historic.
በዛሬው ፋሽን ሾው ላይ እንግዲህ ወደ መጨረሻ የታየው ተለይቶ የቀረበ ልብስ አለ። ሁሉም ዲዛይነር መጨረሻ ላይ የሚያሳየው በቃ የራሱ ስፔሻል የሆነ በቃ ልዩ የሆነ ልብስ መጨረሻ ላይ ይወጣል እና እናንተ ዛሬ ልዩ ሆኖ የወጣው ልብሳችሁ ካባ ነው እና ኢትዮጵያዊ ካባ፣ እስኪ ስለ እሱ ንገሩት።
Okay, so ይሄ ልብስ የነገስታት ልብስ ነው። በመነን የተሰራው ሸማኔ ይሄ በሸማኔ የተሰራ ነው። ይሄ ደግሞ ጥልፍ ነውና 6 ወር ነው የፈጀው ይሄ ልብስ ለመጥለፍ። በኋላውም ይሄ ሁሉ 6 ወር ነው የፈጀው ለመጥለፍ ይሄን ልብስ።
ለሀገራችን ኢትዮጵያ የፋሽን ዲዛይነር ፋሽን ምን ጥቅም አለው ብላችሁ ታስባላችሁ?
Okay, so ፋሽን ለኢትዮጵያ ብዙ ጥቅም አለው። አንደኛው ኤክስፖዠር ለሀገራችን ኤክስፖዠር፣ ሁለተኛ ነገር ኦፍ ኮርስ ኢኮኖሚያችንም ያድጋል። ቢካዝ ብዙ ዲዛይነሮች አሁን እየወጡ ነውና ብዙ ስራዎች እየተፈጠሩ ነው። ሶ ለሀገራችን በጣም ጠቃሚ ነው። ፕላስ ደግሞ የኛ ሀገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን፣ አዌር ማድረግ እንችላለን ሰው ስለ ታሪካችን።
ከልጅነት ጀምሮ እንዳላችሁ ከልጅነት ነው ልብስ መስራት ዲዛይን ማድረግ የጀመራችሁ። እስካሁን እንግዲህ እስከ ፋሽን ትልቁ ሳምንት እስከ ኒውዮርክ ፋሽን ደርሳችኋል። በዚህ ውስጥ እንግዲህ ቀላል አይደለም መንገዱና የነበረባችሁን ፈተናዎች በዚህ ጉዳይ በዚህ ዙሪያ የነበራችሁን ፈተናዎች ቻሌንጆች ብትነግሩኝ።
በጣም ብዙ ናቸው። አንደኛ ኦፍ ኮርስ እኛ ሃይ ኤንድ ልብስ መስራት ነው የምንፈልገውና ኢንተርናሽናል ስቴጅ ላይ ለማውጣት በጣም ብዙ መስዋዕት ከፍለናል። ያ ምንድነው እንደዚህ አይነት ጥልፍ ራሱ መስራት እኛ ሀገር አልተለመደም። ብዙ ጊዜ ጥልፎቻችን አነስ አነስ ያሉ ናቸው። እንደዚህ ትልቅ ጥልፍ መስራት አልተለመደም። ሶ ከሰራተኛ ትሬን ማድረግ አዲስ ክሬት አዲስ ነገር ክሬት አድርጎ ላይቭ ማምጣት ራሱ በጣም በጣም ቻሌንጂንግ ነው። በስተቀረ ግን ኦፍ ኮርስ አዲስ ሐሳብ ስለሆነ ይሄ በጣም ብዙ ፈተናዎች አሉት፣ ግን እግዚአብሔር ይመስገን እዚህ ደርሰናል።
አንዳንዶቹ እዚህ ያየኋቸው ዲዛይነሮች እየቀላቀሉ ነው። የወንድም አላችሁ የሴትም አላችሁ፣ ግን እናንተ የሴቶች ብቻ ነው ያደረጋችሁት እና የወንድ ልብስ ዲዛይን ታደርጋላችሁ?
ወንዶች እንሰራለን፣ የወንዶችም ሎንች ስላላደረግ ነው እንጂ እንሰራለን። ሆፕፉሊ ኔክስት ኢየር ሎንች እናደርጋለን ብለን አስበናል የወንዶቹንም።
በዚህ አጋጣሚ አንድ ጥያቄ እጠይቃለሁ። ልብሶቹ ምን ያህል ያወጣሉ? ማለት ምን ያህል ነው አንድ ልብስ የምትሰሩት?
ከ10,000 ጀምሮ 10,000 ከኢትዮጵያ ጀምሮ እና ለምን መሰለ እኛ የኢትዮጵያ ልብስ በእንደዛ ደረጃ ነው መስራት የምንፈልገው። በኩቱር ማለት በቃ ሃንድሜድ ኦስካርስ ላይ ትልልቅ ፊልም ምረቃ ላይ እንዲለበስ እንፈልጋለን፣ ሬድ ካርፔት ላይ እንዲለበስ እንፈልጋለን። ሶ በዛ ስታንዳርድ ነው የምንሰራው።
በጣም ደስ ይላል። እንግዲህ እንጠብቃለን እኛ። አሁን የምትሻ ጥያቄ አርጌ ማቀርብላችሁ እቅዳችሁ ዮሐንስ ስስተስ የወደፊት እቅዳችሁ ምንድን ነው? ከአሁን በኋላ እንግዲህ ኒውዮርክ ፋሽን መጣችሁ፣ ከአሁን በኋላ ያላችሁ መንገድ
ወል? አሁን ኒውዮርክ ገብተናል። ሶ ሆፕፉሊ ፓሪስ ብለናል፣ ሚላን ብለናል እና ኢንተርናሽናሊ ብዙ ስቴጆች መስራት እንፈልጋለን። ግን ዞሮ ዞሮ ያው ወደ ሀገራችን ስንመጣ ደግሞ ስራችን እንዲስፋፋ ያው ብዙ ቅዶች አሉን። ብዙ ብራንቾች መክፈት እንፈልጋለን፣ ሰራተኛ መጨመር እንፈልጋለን፣ ትሬኒንግ ብዙ አስበናልና ሶ ኤክስፓንሽን ነው ቤዚካሊ። ከዚህ በኋላ እግዚአብሔር ኢንስታግራም ፔጃችን ዮሐንስ ሲስተርስ ኖ ስፔስ፣ ዌብሳይታችን www.johannessisters.net።
የፋሽን ዝግጅቱ ላይ በማሳያ ሞዴልነት በርካታ አፍሪካውያን፣ አሜሪካውያን ሁሉም ተሳትፈዋል። ከነዚህ መሀል ደግሞ ብቸኛዋ ኢትዮጵያዊ በሲድኒ ተወልዳ ያደገች ሞዴል አግኝቻለሁ።
ስሜ በርሰበል ክንፍ ሚካኤል ነው። አሁን አንድ አመት ተኩል ይሆነኛል ኒውዮርክ የገባሁን። አሁን እዚህ ወደ ካስቲንግ ኦፕን ካል የሄድኩን የኒውዮርክ ፋሽን ዊክ ብዬ እዚህ ኖርኩን ስላለሁኝ እዛውም ራሱ መጀመሪያ ቀን የሄድኩበትን እኔ ብቻ ነኝ ኢትዮጵያዊ እና ልጁም ራሱ ኢትዮጵያዊስ ነኝ ኢትዮጵያዊነስ ጠይቆኝ ከኢትዮጵያ የመጡ ዲዛይነር አለን ብሎን በጣም ደስ ብሎኝ ነበር ከማገኛቸውም ራሱ በፊት። አሁን ዛሬ በቃ ከሁሉም ከሚገባው በላይ በቃ ደስ ሊልም ብሎኛል።
እንግዲህ የዛሬው የጋቢና ጉዟችን
በዚህ ተጠናቋል። ፌስቡክ ላይ አስቀድማችሁ የሰማችሁትን ዘገባ ሙሉን ቪዲዮ እናቀርብላችኋለን። አትቪያ ማሪክ ላይ ተጠብቁን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋው
እና ሄኖክ ሰማግዘም ነን። የጋቢና ዲጄ ዲጄ ፋቱ እንደዚሁም ደግሞ ዝግጅታችንን በቴክኒክ አቀነባበረው ሀጂ ሞክቢል ያበሮጋ በመሆን እንሰናበታለን። መልካም ምሽት።
ጉዟችሁ የሰመረ ይሁን።